ይህ የዓለም አቀፍ የኢትዮጵያ ሴቶች ድርጅት ድምጽ ሬዲዮ ነው። የዓለም አቀፍ የኢትዮጵያ ሴቶች ድርጅት ድምጽ ሬዲዮ አገልግሎት ከWZHF ሬዲዮ ጋር በመተባበር ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 8 ሰዓት ተኩል እስከ 9 ሰዓት በ1390 AM የሚያስተላልፈውን ፕሮግራም አሁን ጀመረ። ጤና ይስጥልኝ ውድ ኢትዮጵያውያን አድማጮቻችን፣ እንደምን ሰነበታችሁ? ለዛሬ ነሐሴ 4 2000 ዓመተ ምህረት የዓለም አቀፍ የኢትዮጵያ ሴቶች ድርጅት የሬዲዮ ዝግጅት ባለፈው ሳምንት በገባንላችሁ ቃል መሰረት ኢትዮጵያ ሀገራችን ካለችበት ችግር መፍትሄ ትሻ ዘንድ የህብረተሰቡን ዋና ዋና አውታር የሆኑ ኃይሎችን ማነጋገር ተገቢ ነው ብለን ነበርና በዛም መሰረት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን በአሁኑ ጊዜ ሀገራችን በከፍተኛ አደጋ በመትገኝበት ጊዜ ቤተክርስቲያን ከታሪካዊ አቋሟ አንጻር ምን ያደረገች ነው? ዛሬ ያለንበትን ችግር እንዴት መለከተዋለች? ለዚህስ መፍትሄ ምን አስተዋጽኦ ታደርጋለች? ህብረተሰቡንስ እንዴት ትመክራለች ትመራለች? እነዚህንና ሌሎችንም የመሳሰሉ ጥያቄዎች በማንሳት ከአባ ገብረስላሴ ጥበቡ ጋር ያደረግነውን ትምህርታዊ ውይይት ይዘንላችሁን ቀርባለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በትህትና አባ ገብረስላሴ ጥበቡ በቅድሚያ ባለም አቀፍ የኢትዮጵያ ሴቶች ድርጅት እንዲሁም ባድማጮች ስም ይህንን መሰረታዊ የሆነ መፍትሄ አዘል የሆነ ትምህርታዊ ውይይት ሊሰጡን ፈቃደኛ ስለሆኑ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። አባ ገብረስላሴ ላለፉት 17 አመት በስደት ላይ የሚገኘውን ህዝበ ክርስቲያን በማስተማር በማጽናናት በመምራት ከፍተኛ አገልግሎት የሰጡ ታላቅ አባት ነዎት። በኒውዮርክ ቅድስት ማርያም ቤተክርስቲያን ብቻ ሳይሆን በአጠቃላይ በአሜሪካ ውስጥ እየተዘዋወሩ ህብረተሰቡን ሲያስተምሩ ቆይተዋል። በዚህም ምክንያት ከፍተኛ ግንዛቤ አለዎት ዛሬ የኢትዮጵያ ቤተክርስቲያን ሆነ ምእመኑ በምን ሁኔታ ላይ እንደሚገኝ። ለውይይታችን መንደርደሪያ ይሆን ዘንድ የኢትዮጵያ ቤተክርስቲያን በአሁኑ ጊዜ በምን ሁኔታ ላይ ትገኛለች? ከሀገሪቷ ከህዝቧም ደህንነት አንጻር ሲታይ ምን እያደረገች ነው? ምንስ ማድረግ ይገባታል? የሚለውን እስኪ ለውይይታችን መነሻ ቢያደርጉት።
በመጀመሪያ ሁለት ነገር፣ አንደኛ እግዚአብሔር መቼም ጊዜ የሚሰራበት ጊዜና ሰውን የሚያነሳሳበት ጊዜ አለ። ለዚህ እናንተን ስላነሳሳና እኔም ደግሞ ያለኝን በቤተክርስቲያን በኩል ያለኝን ትንሽ ግንዛቤ እንዳካፍል ስለፈቀዳችሁልኝ እግዚአብሔርን አመሰግናለሁ። እናንተንም በእግዚአብሔር ስም አመሰግናለሁ። በሁለተኛ ደረጃ መቼም እንደተባለው አሁን ከምን ጊዜውም በበለጠ የአሁኑ የኢትዮጵያ ሁኔታ በጣም አስጊ ብቻ ሳይሆን አስፈሪ፣ በጣም አስፈሪ ደረጃ ላይ ነው ያለው። በዚህ ጊዜ እንደነዚህ አይነት ሰዎች በመገኘታቸው እግዚአብሔር እናመሰግናለን። እና ደግሞ የህይወት እንደ የጊዜ የገንዘብ ሳይሆን የህይወትንም መስዋዕትነት የሚጠይቅበት ጊዜ ስለሆነ በዚህ ጊዜ እናንተ መነሳታችሁ ትልቅ ነገር ነው። እግዚአብሔር እናመሰግናለን። አጠቃላይ ቤተ ክርስቲያን በአሁኑ ጊዜ ምን ቦታ ነው ያለችው? ምን እያደረገች ነው? የቤተ ክርስቲያን ቦታ በኢትዮጵያ ላይስ ምን ይመስል ነበር ለሚለው ባጭሩ፣ መቼም የኢትዮጵያ ቤተ ክርስቲያን ሀገርን በኃላፊነት ስትመራ ኑራለች። አሁን በሀገሪቱ ያሉት የሚታዩ፣ የሚጨበጡ፣ የሚታሰሱ፣ ለምስክርነት የሚጠቀሱ ነገሮች የቤተ ክርስቲያን ንብረት ናቸው። ከስነ ጽሁፍ ጀምሮ፣ ከቋንቋ ጀምሮ፣ ከአንድነት፣ ከህብረት፣ ከ እና ከህብረተሰብ እኩልነት ጀምሮ ያለው እንቅስቃሴ በቤተ ክርስቲያን ነው። ቤተ ክርስቲያን ለኢትዮጵያ ህዝብ ያበረከተቻቸው ናቸው። ከስነ ጽሁፍ ጀምሮ ቅርሳ ቅርስ ነገሮችም ስነ ጽሁፎችም የታሪክ መረጃዎች መዛግብቶች ጠቅላላ ያሉ ሰነዶች በሙሉ በቤተ ክርስቲያን የተዘገቡ የቤተ ክርስቲያን ንብረቶች ናቸው። ይህ ሲባል ግን ደግሞ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሌሎች ሃይማኖቶች የሌላ እምነት አራማጆችም ሆነ ወይም ደግሞ ሰባኪዎች በሀገሪቱ በሚኖሩበት ጊዜ ያለምንም ተቃውሞ የራሳቸውን እምነት እንዲያስፋፉም በመፍቀድ ነው። ማለት ምንድን ነው? ምናልባት ሌሎች የሃይማኖት ጦርነት አውጀውባት ካልሆነ በቀር እሷ በራሷ ተነሳስታ የሃይማኖት ጦርነት አነሳስታ በሀገር ውስጥ ያሉ ሌላ እምነት ተከታዮችን ያሳደደችበት፣ ያሰረችበት፣ የገደለችበት ጊዜ አንድም የለም። ስለዚህ በዚህ ምክንያት የኢትዮጵያ ቤተ ክርስቲያን የሌላውን መብት አክብራ የራሷንም መብት አስከብራ በሀገሯ ለህዝቧ ስትሰራ የኖረች ህዝቡ ከእሷ እሷ ከህዝቡ ሳይለያይ እንደ ደምና እንደ አጥንት ሆኖ የኖረች ቤተ ክርስቲያን ናት። እንግዲህ አጠቃላይ የታሪክ እይታው ይህን ይመስላል። ከዚህ ተነስተን ዛሬ ያለንበትን ሁኔታ ስናይ በተለያዩ መንገዶች ልናየው እንችላለን። በአንደኛ ደረጃ ቤተ ክርስቲያን ምን እያደረገች ነው በአሁኑ ሰዓት የሚለው ነገር በአጭር መልስ ቤተ ክርስቲያን በስደት ላይ ነው ያለችው።
እርግጥ ነው አባታችን፣ ቤተ ክርስቲያንም ህዝብም ሁሉም ተሰዷል። ሆኖም ግን ዛሬ አገራችን ከዛ በከፋ መንገድ በአደጋ ላይ ትገኛለች እንላለን። ይህን በተመለከተ ቤተ ክርስቲያን እርስዎም ምን ይላሉ?
እውነት ነው። እንግዲህ መቼም ይሄ የኔ የግል ግንዛቤ ነው አሁን የምናገረው። በመጀመሪያ ደረጃ አገር አደጋ ላይ ናት የሚለውን ነገር ጥልቅ በሆነ መንገድ ልናየው ያስፈልጋል። አገር አደጋ ላይ ናት ሳይሆን አገር የለችም ነው። አደጋ የሚለው ነገር ለመሞት መንገዳገድ ላይ ነው የሚባለው። አደጋ መከላከልም የምንችለው ደረጃ ነው። አሁን እኮ መንከላከልም ከማንችለው ደረጃ ላይ ነው ያለ ነው። ምንድን ነው ሰው ይህን የተረዳ አልመሰለኝም። ግንዛቤያችን የፖለቲካም ሆነ የዚህ የህብረተሰብ አሁን ያለነው ግንዛቤ የህብረተሰቡ የተለየ ነው ማለት ነው። እና እንዴት አድርጎ ያንን ግንዛቤ ለህዝቡ ማስጨበጥ ይችላል የሚለው ነገር እሱ አደገኛው ነገር ነው። እንግዲህ አሁን ስለዚህ አገር አደጋ ሳትሆን አለች ማለት ከባድ ነገር ነው። እንዳልኩት ቅድም የዛሬ 17 ዓመት እነዚህ ሰዎች ወዲያው ሲገቡ የኢትዮጵያ የመከላከያ ሰራዊት ፈርሷል፣ የኢትዮጵያ የጸጥታ መስሪያ ቤት ፈርሷል፣ በምትኩ የኢህአዴግ የመከላከያ ሰራዊትና የኢህአዴግ የጸጥታ ድርጅት የኢትዮጵያ ይሆናል ነው የሚለው ራሱ አዋጁ። በተውሶ የሌሎች ድርጅቶችን መብት ለሚያስጠብቅ በኢትዮጵያ መጥተው በግድ የተቀመጡ ሰዎችን መብት የሚያስጠብቅ ድርጅት ነው በኢትዮጵያ ያለ እንጂ ኢትዮጵያን የሚያስጠብቅ አይደለም። ለዚህ ነው አገርም ሲቆረስም በየትኛውም መንግስት የትኛውም መንግስት ነኝ ያለ አገርና መሪ አገሬ ትገንጠልልኝ ብሎ ደብዳቤ የጻፈ በታሪክ የመጀመሪያዎቹ ናቸው እነ አቶ መለስ። እነዚህ ሰዎች እንዴት አድርገን ነው ኢትዮጵያን ይዘዋል ብለን ኢትዮጵያ የምትባል አገር አለች ብለን ልናምን የምንችለው? ስለዚህ በመጀመሪያ ያለን አመለካከት ብዬ የማምነው ይህን ህዝቡ እንዲገባው ማድረግ ነው የመጀመሪያው። ይሄ ፖለቲካ አሁን ያለው መንግስት ለማለት እቸገራለሁ እኔ ያው የሽፍቶች ያው በአመፅ የተነሳሱ ሰዎች መንግስት ነይ ብለው ራሳቸውን የሰየሙ ሰዎች የሀገሪቱን ማንኛውንም ነገር ለራሳቸው መገልገያ ሲያደርጉ ሃይማኖቱንም እንደዚሁ ለራሳቸው መገልገያ አድርገውታል። ሁለት ነገሮች ልጥቀስ። ልክ ወዲያው እንደገቡ በሀገሪቱ ያለው ዋናው ሀገሪቱን የሚጠብቀው የጸጥታ መስሪያ ቤት ፈረሰ። በሀገሪቱ ያለው ዋናው የመከላከያ መስሪያ ቤት ፈረሰ። በፈንታው አሁን ያሉትን ግለሰቦች ድርጅት እንኳን አይደለም አሁን ያሉትን ግለሰቦች ስልጣንና መብት የሚያስጠብቅ የኢትዮጵያ የሚመስል ነገር ግን የእነ አቶ መለስ ዜናዊ ድርጅት ተቋቋመ። የጦር ድርጅትም የጸጥታ ድርጅትም ተቋቋመ። ልክ እንደዚሁ ሁሉ ሃይማኖቱንም የነበረውን የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ስርዓትና ደንብ ተከትሎ የተቋቋመውን የኖረውን ሲኖዶስ አፍርሰው ከውጭ ሀገር የሲኖዶስ አባላት ያልሆኑ ሃይማኖታቸውን እንኳን ሳይቀር በቤተክርስቲያኒቱ ላይ ለውጠው እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ አይደለሁም ብለው አፖስቶሊክ ቸርች ብለው ያቋቋሙትን ዶክተር አባ ገብረ መድህንን ወስደው አስቀመጡ። ስለዚህ እኒህ ሰውዬ የእነዚህን ሰዎች ስልጣን በቤተክርስቲያን በኩል የሚመጣውን ተቃውሞ እንዲጠብቁላቸው የተቀመጡ ሰው ስለሆኑ አጠቃላይ እንደ ሌላው የአገሪቱ ድርጅቶችና መስሪያ ቤቶች ሁሉ ይህንንም የሃይማኖቱንም ድርጅት ለራሳቸው መገልገያ የሚጠቅሙ ሰዎች በመመደባቸው ምክንያት ቤተክርስቲያን በስደት ላይ ናት ነው። በስደት ላይ ሆና ምን እየሰራች ነው የሚለውን ደግሞ በስደት ላይ ሆና ይሄው 14 አመታችን ሆነ ቤተክርስቲያንን በስደት ላይ ናት ብለን ስራዋን እንድትጀምር ተብሎ ያው ሲኖዶሱ ፓትርያርኩ በስደት ስለነበሩ በሳቸው ፈቃድና ትእዛዝ እዚህ ኒውዮርክ ላይ የመጀመሪያው የሲኖዶስ ስብሰባ ተካሄደ፣ በስደት ላይ ማለት ነው። ተቋቋም የሚለው ነገር የተርም ችግር ነው፣ የቋንቋ አጠቃቀም ችግር ነው። መቋቋም ሳይሆን የነበረው ሲኖዶስ በስደት ሆኖ ስራ ጀመረ ነው የምንለው። እና ስራውን ጀመረ። ከዛን ጊዜ ጀምሮ አሁን እየተናገርኩበት እስካለሁ ጊዜ ድረስ ለኢትዮጵያ ሕዝብ በመጮህ ላይ ነው ያለው። በየጊዜው መግለጫዎች እናወጣለን። በአመት ሁለት ጊዜ ስብሰባዎች አሉ። በስብሰባዎች ስለ ሀገራችን ጉዳይ እንወያያለን። አሁን ያለው መንግስት መሰል አገር ወራሪ ኢትዮጵያን እያጠፋ ነውና እባካችሁ ኢትዮጵያውያን አንድ ሁኑ እያልን የአንድነት ጥሪ እናቀርባለን። አሁን ያለው የመንግስት መሰል የግለሰቦች ስብስብ ጠቅላላ አገሪቱን እንዳልነበረ እያደረገ ነው። አልሰማችሁ? እንደው ንቁ እባካችሁ፣ ተነሱ ከእንቅልፋችሁ። ይሄ ነገር ወደፊት ለልጆቻችንና ለልጅ ልጆቻችን በምንም አይነት አይደንቲቲ እንዳይኖረን እያደረገ ነው እና ተነሱ እያልን እናውጃለን። ብዙ የሰማን የለም፣ ምናልባት በሁለት በሶስት ምክንያት ያው አዋጁ እንዳወጀ ነው። ስለዚህ ጠቅለል ባለ መልኩ በአጭር መልክ ለመመለስ ቤተ ክርስቲያን ያገባታል ወይ በሀገር ጉዳይ የሚለው፣ አዎ ያገባታል። በዚህም ምክንያት የሀገር ጉዳይ ስለሚያገባትና የሀገር ጉዳይ ስለሚያስጨንቃት የሀገር ለሀገር ጉዳይ ከሚጨነቁት ድርጅቶች አንዷ መሆኗን ስለሚያውቅ ወያኔ ከሀገር እንድትወጣና እንድትሰደድ ያደረጋትም አንደኛው ይሄ ነው። ስለዚህ በዚህም ምክንያት አገር ውስጥ አገር ውጭ ሆነንም ያው ንብረት የለን፣ ቤት የለን፣ መጠለያ እንኳን የላቸውም የፓትርያርኩ። ያው በየቤተ ክርስቲያኑ እየዞሩ ነው እንትን የሚሉት። ምክንያቱም የኢትዮጵያ ሕዝብ ሰላም፣ አንድነት፣ ህብረት ሳይኖረው እኛ የተረጋጋ ኑሮ አንኖርም በማለት አጠቃላይ በአሜሪካን ሀገር፣ በአውሮፓ፣ በአፍሪካ እየተዟዟርን ህዝቡን በወንጌልም በአንድነትም እየሰበክንና እያስተባበርን እንገኛለን።
አባ ገብረ ስላሴ፣ እዚህ ላይ አንድ ነገር መጠየቅ እፈልጋለሁ። ቀደም ሲል ከተናገሩት ውስጥ ሁለት ወይም ሶስት የሚሆኑ ምክንያቶች አሉ ጥረታችን፣ ትምህርታችን የተሳካ እንዳይሆን ካደረጉት ውስጥ ብለው ነበር። እስኪ ለግንዛቤ ያህል እንዲሁም ደግሞ አገራቸውን ለማዳን የሚታገሉ ሁሉ ትምህርት የሆናቸው ዘንድ አንድ ሁለቱ ምን እንደሆኑ ቢጠቁ።
አዎ፣ ጥሩ ጥሩ አባባል ነው። አንደኛው ያው አሁን ሀገር ውስጥ ያሉት መንግስት መሰል ድርጅቶች በመንግስት ስም የራሳቸውን ንግድ የሚያጧጥፉ ግለሰቦች የሚያውጁት የሚያሰራጩት የሐሰት ፕሮፓጋንዳና ወሬ ነው። እሱም ምንድን ነው? ውጭ ሀገር ያሉት ጳጳሳት ምንም ነገር ሳይጎልባቸው ነው እንትን ያሉት፣ ለራሳቸው ኑሮ ነው ምንድን ነው የሚለውን ነገር መንግስት ያሰራጫል። ከዚያ ተቀብለው እዚህ ሀገር የሚኖሩ ወያኔ በልብስ በቤት ስራ በመሬት በደሞዝ ኢትዮጵያ የሚያባብላቸው ቤተ ክርስቲያን መሰል በኢትዮጵያ ቤተ ክርስቲያን ስም የሚጸልዩ ነገር ግን በቤተ ክርስቲያን ስርዓትና ሕግ መመዘኛውን ያላሟሉ ነገር ግን ቤተ ክርስቲያን ነን የሚያስተናብዱ በቤተ ክርስቲያን ስም የተቋቋሙ ቤተ ክርስቲያን ነን የሚሉ በቤተ ክርስቲያን መመዘኛ የቤተ ክርስቲያንነት ስም ሊሰጣቸው የማይገባ በተለይም በኦርቶዶክስ ዓለም ኦርቶዶክሳዊ ተብለው ሊባሉ የማይችሉ በኦርቶዶክስ ኢትዮጵያ በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ስም የሚጸልዩ አብያተ ክርስቲያናት ከሁሉም አይደለንም፣ ሁሉንም ሲኖዶስ አንቀበልም በሚል ወያኔ አደራጅቶ ለነሱ መሬት ሀብት እየሰጠ አገር ቤት እየሄዱ እየተሾሙ እየተሸለሙ እየመጡ የህዝቡን ገንዘብ እያታለሉ የሚሰበስቡ እና የእኛን ደግሞ ስም ለወያኔ በሰጣቸው ስም አማካኝነት የእኛን የአባቶችን የዚህን የአንድነቱን ጉዳይ እንዲናጋ የሚያደርጉ አንደኛው እሱ ነው። ሁለተኛው ህብረተሰቡ እነሱን መቀበሉ ነው። ህብረተሰቡ እነሱ ያሉትን ልክ እንደ እውነት አድርጎ ተቀብሎ ያንን ነገር በስራ ላይ ለማዋል መሞከሩ ልናድግ የሚገባንን ያህል ማደግ አልቻልንም። ምናልባት አሁን በዚህ ሰዓት ማንሳት አልፈልግም እንጂ ሌላም የዛሬ 10 ዓመት ጀምረ ነው የነበረው በተለያዩ ግለሰቦች ቅስቀሳ ከአባቶች መካከል የተፈጠረው መለያየት ልናድግ የሚገባንን ያህል እንዳናድግ አድርጎናል። እንግዲህ አሁን በዚያ መነሻነት አሁን በተለይ አንድ ድርጅት አለ፣ ስሙን መጥራት ብዙም አስፈላጊ አይደለም። አሁን ግለሰቦቹ በአሜሪካ ሀገር እየዞሩ መጀመሪያ ኢትዮጵያ ሆነው ያው ግማሾቹ የመንግስት አባላት ናቸው፣ ግማሾቹ የቤተ ክህነት አባላት ናቸው። ጳጳሳቱን ምኑን ኢትዮጵያ ያሉትን በገንዘብ በስነ ስርዓት ይዘዋል። ይሄ ብላክ ሜል እያደረጉ ሰዎቹን እንዳይናገሩ የሚያደርጉ በጣም ኃይለኛ የሆኑ ትምህርት የሌላቸው ነገር ግን ዩኒቨርሲቲ ገብተው ያው የመጀመሪያ ድግሪያቸውን የሰሩ ልጆች እነሱ ወያኔ በመደበላቸው በጀት አሜሪካን ሀገር እየተንቀሳቀሱ ህዝቡ አንድ እንዳይሆን የሚያደርጉ በጣም ኃይለኛ የሆኑ እንቅስቃሴዎች፣ አፍራሽ እንቅስቃሴዎች የሚንቀሳቀሱ አሉ። የሚሉት ምንድን ነው? ቤተክርስቲያን ሲኖዶስ አይሰደድም፣ ቤተክርስቲያን ኢትዮጵያ ናት ያለችው። እንደዚህ አይነት ይሄ ዝም ብሎ ቀላል ነገር ግን ደግሞ የሰውን አይምሮ የሚመርዝ እውነት የሚመስል ነገር ግን ምንም አይነት ከእውነት ጋር ዝምድና የሌለው ሀሰት ወያኔ ያዘጋጀው የፕሮፓጋንዳ ዘመቻ እሱ እንዳንጠናከር አድርጎናል። ሌላው ደግሞ ምሁራን ነን የሚሉ በትምህርት ደረጃ ተማርን ብለው የተሰጡትን የምስክር ወረቀት ወይም በእናንተ ቋንቋ ዲግሪ ለመከፋፈል የሚጠቀሙበት ዶክተር የሚል ስም ያላቸው ምን ያላቸው የእነሱ ዓላማና የእነሱ ቅድ ባለው ህብረተሰብ ተሰሚነት ካላገኘ ኃይለኛ የሆነ እንቅስቃሴ ያላቸው ከዚሁ ከሁሉም አይደለንም ከሚሉ ቤተክርስቲያኖች ውስጥ የተሰገሰጉ በዚያ ውስጥ ግማሾቹ ሊቀመንበር፣ ሌሎቹ ሳይኖራቸው ዳቆነን የሚሉ ግማሾቹ ሊቀመንበር፣ ግማሾቹ ምን ሆነው፣ ግማሾቹ ደግሞ አማካሪ ሆነው የሚያምታቱ ይሄ ህብረተሰቡ አንድ እንዳይሆን አድርጎታል ማለት ነው። ሌላው በጣም ርካሽ የሆነ ዝቅተኝነት ጠባይ ያለው እንኳን በምሁርና በክርስቲያን ይቅርና በማንም ሰው በሚባል ነገር የማይጠራ ዘረኝነት የሚል አባባል ከወያኔ የከፋ የጎጥ ዘረኝነት የሚያራምዱ መጥፎዎች በተለይ ይሄ የመሀል ሀገር አማርኛ ተናጋሪ፣ የሸዋ አማርኛ ተናጋሪ ማለት የጎንደር አማርኛ ተናጋሪ ምን በሚል የከፋፈሉ የዚህ አይነት ነገር ይሄ አጠቃላይ ህብረተሰቡ አንድ ሆኖ በወያኔ ላይ እንዳይነሳ እና አገሪቱም አሁን ካለችበት አዘቅት እንዳትወጣ ለወያኔ ስራ ተቀጥረው የሚሰሩ ናቸው ብዬ ነው የማምነው። ይሄ ነው እንግዲህ እኛ የምንሄደውን ያህል እንዳንሄድ ህዝቡ ሊሰማ የሚገባውን ያህል እንዳይሰማ ያደረገው ብዬ አምናለሁ።
አባታችን እንደሚያውቁት በዚህ ሳምንት የፍልሰታን ጾም ይዘናል። ይህ ጾምና የጸሎት ወቅት ፍሬያማና ውጤታማ ይሆን ዘንድ ለክርስቲያኑ ህዝብ ምን ትምህርትና ምክር ያስተላልፋሉ?
እሺ፣ በጣም እግዚአብሔር ይስጥልኝ። መቼም በኢትዮጵያ በዓለም ካሉ አብያተ ክርስቲያናት በጾም ብዛት ኢትዮጵያ አንደኛ ናት። ከጠቅላላው ከ366 ቀኖች ከ195 እስከ 225 ቀኖች ጾም ነው በኢትዮጵያ። ይሄ ሁሉ የጾም ቀን ህዝቡም ቁርሱን አይበላም፣ ግማሹም ቤተክርስቲያን ያስቀድሳል፣ ግማሹን ቁሞ በእግዚአብሔር ፊት ነው አሁን ያፈሳ። ነገር ግን ይሄ ያው ለምንድን ነው ተብለን ስንጠየቅ ብዙዎቻችን እየተጾመ ስላገኘ ነው ነው የሚል ነገር ነው የሚሆነው። እና ባህልም ሆኗል አሁን እንደ ባህል ነገር ነው። እኔ አሁን የማስተላልፈው በዚህ ጾም ከባህል ያለፈ ከውስጣችን መንጭቶ በንስሐ በእግዚአብሔር ፊት ይህንን በኢትዮጵያ ላይ የተጫነ ሸክም እግዚአብሔር እንዲያወርደውና እንዲያላቅቀን እናም እግዚአብሔር አምላካችንን በደስታ የምናመሰግንበት ቀን እንዲፈጥርልን እያንዳንዱ ክርስቲያን በቀን አንድ ጊዜ ብቻ እየበላ በእግዚአብሔር ፊት እሪ እንዲል ጠይቃለሁ። በቤተ ክርስቲያን ስም አንድ። በሁለተኛ ደረጃ ፖለቲከኞች በተለይ ተማርን ብለው በኢትዮጵያ ሕዝብ ስምና በኢትዮጵያ ገንዘብ ላይ ተምረው የምስክር ወረቀት አለን እያሉ ዲግሪ የሚሉትን ስም የተቀበሉ የፖለቲካ ድርጅት እንመራለን እያሉ በየቀኑ የፖለቲካ ድርጅት የሚፈለፍሉ ኢትዮጵያውያን የኢትዮጵያ ደም በእጃችሁ ላይ ሆኖ እየጮኸ ነው፣ እባካችሁ አውጡን እያለ የተራበች እናት አንጀቷን በገመድ ታጥቃ እያለቀሰች ነው። የተራቡ ህጻናት የእናታቸውን ጡት እንደጨበጡ ከእናታቸው እጅ ላይ እንዳሉ እየሞቱ ነው። በአንጻሩ ደግሞ ወያኔ በእነሱ ላይ ሆኖ ጠመንጃውን ይዞ እየፈከረባቸው ነው። አገሪቱ በምዕራብ፣ በሰሜን፣ በደቡብ በዚያ በአክራሪ እስላሞች ቢላዋ እየተስፈራሩ ሰውነታቸው እንዳለ እሳት እየተቃጠሉ በመንደር ላይ ናቸው። ይሄ ሁሉ ነገር በእናንተ እጅ ላይ ነው። ይህንን ዛሬ ነገ ሳትሉ ልዩነታችሁን ቀደም እንዳልኩት እያንዳንዳችን ልዩነታለን፣ ነገር ግን አንድ የሚያደርገን መኖር ያስፈልገናል በሚለው ብቻ መርህ ተሰማርታችሁ የኢትዮጵያን ህዝብ ከዚህ ጉድ እንድትገላግሉት በቤተ ክርስቲያን ስም ጥሪ አደርጋለሁ። እናቶች፣ አባቶች፣ እህቶች፣ ወንድሞች በዙሪያችሁ ያሉ በቤተ ክርስቲያን የሚነግዱ ቤተ ክርስቲያን ሳይሆኑ ነን የሚሉ ሰባኪ ሳይሆኑና ሳይላኩ ተልከናል ሰባኪ ነን እያሉ የሚያጨበረብሩት በሙሉ ወደ ልባቸው ተመልሰው ንስሐ ገብተው የኢትዮጵያ ህዝብ ነጻነት እስኪያገኝ ድረስ ከስደተኞች ጋር ሆነው እንዲሰሩ አጣውቃቸው እንዲትዟቸው ጥሪ አቀርባለሁ። ይሄ ጾም በእውነትም የመከራ ጊዜ ነው። ይሄ የመከራ ጊዜ የሚያበቃበት ጾም እንዲሆን እግዚአብሔር ጸሎታችን፣ ልመናችን፣ ጾታችን እንዲሰማ ፈቃዱ ይሆንልን።
አባ ገብረ ስላሴ ጥበቡን በውጭ ሀገር የሚገኙ ኢትዮጵያውያኖች አገር ማዳን በተግባር ለሚለው አላማቸው በወያኔ ኢህአዴግ የንግድ ቦታዎችና ተቋሞች ላይ የግዢ ማዕቀብ የኢኮኖሚ ማዕቀብ ጠርቷል። ይህን በተመለከተ ምን ይላሉ ብለን አወያይተናቸው ነበር።
እኛ አመፀኞች ለሆኑ በጉልበትና በአመፅ ራሳቸውን በራሳቸው መንግስት አድርገው ህዝብን እየዘረፉ ምንም መብት ሳይኖራቸው በጉልበታቸው መብታችን ነው ብለው ህዝቡን እየዘረፉ ለእነሱ ማካበቻ የምናደርገው ነገር በእውነት ነገ ተነገ ወዲያ ለዘላለም ሲጸጽተን ይኖራል ብዬ አምናለሁ።
ውድ ኢትዮጵያውያን አድማጮቻችን የዚህንና የሌሎችንም ጥያቄዎች በተለይ የኢትዮጵያ ሴቶች በታሪክና አሁንም ሊያደርጉ የሚገባቸውን ለሀገራቸውና ለወገናቸው በተመለከተ አባ ገብረ ስላሴ የሰጡንን ሰፊ ትምህርት በሚቀጥለው ሳምንት ሁለተኛውን ክፍል ይዘንላችሁ ይሆን ቀርባለን።
ሀገራዊ ጥሪ በውጭ ሀገር ለምንኖር ሀገር ወዳድ ኢትዮጵያኖች በሙሉ፣ ዛሬ ሀገራችን ከፍተኛ አደጋ ላይ ነች። ሀገራችን ኢትዮጵያ ለዘመናት አንድነቷና ሉዓላዊነቷን ጠብቃ የኖረች ሀገር መሆኗ ይታወቃል። ታዲያ ዛሬ በወያኔ ኢህአዴግ ሀገራችን እንደ ዳቦ እየተቆረሰች በጎንደር በኩል ከሁመራ እስከ ወለጋ ቶሳ ድረስ ለሱዳን መንግስት መሰጠቱንና በአካባቢውም የሚኖሩ ህዝብ ከቦታው እየተፈናቀለ በሱዳን እስር ቤት እንደሚገኙ ከተለያዩ ዜና ዘገባዎች ይገለጻል። በተጨማሪ ዛሬ ሀገራችን ከምንጊዜውም የበለጠ የኑሮ ውድነት ቃሪያ የነካበት ጊዜ ነው። የጤፍ ዋጋ 1500 ብር፣ አንድ በቆሎ ሁለት ብር እየተሸጠ የኢህአዴግ መንግስት የሀገሪቷን ኢኮኖሚ አፍኖ በመያዝ ለራሴ ብቻ ልጠቀም በማለት ህዝባችንን በቁም እየሞተ እንዲሞት እየተደረገ ነው። ታዲያ እኛ በውጭ ሀገር የምንገኝ ኢትዮጵያኖች በወያኔ ነጋዴዎች አማካኝነት ከህዝባችን አፍ እየተነጠቁ ወደ ውጭ ሀገር እየመጡ የሚሸጡ የገበያ ቁሳቁሶች እንደ ጤፍ፣ የጤፍ እንጀራ፣ ቅመም፣ በርበሬ፣ ሽሮ፣ ኪሪዎች፣ መጠጦች ወዘተ የመሳሰሉትን ነገሮች በአጠቃላይ ከእነዚህ ሀገራችንን ከሚያጠፉና ከህዝባችን አፍ ነጥቀው የሚሸጡልን በጋራ እና በአንድነት ሆነን የመግዛት ማዕቀብ እንድናደርግና እነሱ ሱቆችም ሆነ ምግብ ቤቶች፣ አየር መንገዶች ገንዘብ ወደ አገር ቤት መላክ ሆነ ምንም አይነት እንቅስቃሴ እንዳንጠቀም በአጠቃላይ የኢኮኖሚውን ማዕቀብ እንድናደርግ በዓለም አቀፍ የኢትዮጵያ ሴቶች ድርጅት ስም ጥሪ ያደርጋለሁ። በተጨማሪ በዚሁ ማዕቀብ ላይ እንድትተባበሩን የኢትዮጵያ የሆናችሁ የሬዲዮ ጣቢያዎች፣ የሃይማኖት አባቶች፣ ወጣቶች፣ እናቶች፣ አባቶች፣ የፖለቲካ ድርጅቶች፣ የሲቪክ ሰራተኞች በአጠቃላይ ኢትዮጵያን በሙሉ እንድትተባበሩና ይህንን ሀገራችንን የሚያጠፋ እና አንድነታችንን የሚያናጋ መንግስት የወያኔ ኢህአዴግ መንግስት የኢትዮጵያ አንድነትን የምንፈልግ ድርጅቶችም ሆነ ሀገር ወዳድ ኢትዮጵያኖች በጋራና በአንድነት በመቆም ታግለን ማስወገድ መቻል አለብን። በምትኩም ኢትዮጵያዊ የሆነ መንግስት እንድናቋቁም በዚሁ አጋጣሚ ጥሪያችንን በትህትና እንጠይቃለን። ኢትዮጵያ አንድነቷን ጠብቃ ለዘላለም ትኖራለች። ድል ለኢትዮጵያ።
ታላቅ ህዝባዊ የስብሰባ ጥሪ። አገራችን ኢትዮጵያ ከመቼውም ጊዜ በበለጠ የህዝቧ ደህንነት፣ አንድነትና ብሔራዊ ህልውናዋ በከፍተኛ ፈተና ላይ እንደሚገኝ ግልጽ ነው። በጦርነት፣ በርሃብ፣ በግፍና በሰቆቃ ውስጥ የምትገኘው ውድ አገራችን ከገጠማት አደጋ ትድን ዘንድ አስቸኳይ መፍትሄ ለመሻት መወያየት አስፈላጊ መሆኑን በመገንዘብ የዓለም አቀፍ የኢትዮጵያ ሴቶች ድርጅት ይህንን አገር ማዳን በተግባር የተባለ ህዝባዊ ስብሰባ አዘጋጅቷል። አገር ወዳድ ኢትዮጵያውያኖች ሁሉ በዚህ ስብሰባ ላይ በመገኘት አገራዊና ወገናዊ ግዴታችንን እንወጣ ዘንድ በአክብሮት ጋብዘናችኋል። ቦታው 1610 ኮሎምቢያ ሮድ ዋሽንግተን ዲሲ በሚገኘው ዩኒፊኬሽን ቤተክርስቲያን ሲሆን ቀኑ ኦገስት 24 ከቀኑ 2 ሰዓት ጀምሮ ነው። የሬዲዮ ዝግጅታችንን በድረገጻችን ማዳመጥ ትችላላችሁ። ጥያቄ፣ አስተያየት እንዲሁም ደግሞ ለድርጅታችን እርዳታ መላክ ለምትሹ ፖስታ ሳጥን ቁጥራችን 56729 ዋሽንግተን ዲሲ 20040 ሲሆን ስልክ ቁጥራችን 240 782 4425
እንደገና ደግሞ አለው 240 782 4425
ድረገጻችንም www.ewointernational.org ነው። ዓለም አቀፍ የኢትዮጵያ ሴቶች ድርጅት ድምጽ ለዛሬ ያዘጋጀውን ፕሮግራም በዚህ ያጠናቅቃል። ሳምንት በተመሳሳይ ሰዓት በሌላ ፕሮግራም እስክንገናኝ ፈጣሪ አምላካችን ኢትዮጵያን ይጠብቅ እያልን እንሰናበታለን። በሰላም ሰንብቱ።